ክፍል ሁለት ፕሮግራማችን አሁን ይጀምራል። በአበኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 6 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 6
አጠቅብሎ ፈረስ ካሳብሎስ ማርባር ቢሸበራልን ኢየሩሳሌም እኔማዩ ቱርክባይ የምሸሽ ፈረሱ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ንፋስ እኔማዩ ቱርክባይ የምሸሽ
ስማኝ እንጂ ልጅ ኃይሉ፣ ሰው እኮ በሰው እጅ ተወደቀ በኋላ የራሱ ጌታ አይደለም። ምንም መከላከያ የለም። በሰው እጅ ያለ ሰው ያው ተራቀ ማለት ነው። በፈለጉት ያስቀምጡታል፣ እንደፈለጋቸው ያደርጉታል። ስለዚህ ምንም ማድረግ አይቻልም አሉ ቀኝ አዝማች። እሱስ እውነትህን ነው ቀኝ አዝማች፣ በሰው እጅ ባልወድቅ እስካሁን የደረሰብኝ ስመች ይደርስብኝ ነበር አሉ ልጅ ኃይሉ። በዚህ ሁኔታ ቀኝ አዝማች ከፍቴና ፊታውራሪ ሰንደቁ ለምነውና አግባብተው ልጅ ኃይሉ ሚስታቸውንና የሚስታቸውን ባል እንዲያጅቡ እሺ አሰኟቸው። ደጃዝማች አንዳዋ ከአዲሷ ሚስታቸው ከወይዘሮ ወለተ ተክሌ ጋር ወደ አማራ ሳይንት ጉዞ ሲጀምሩ ልጅ ኃይሉ እጆቻቸው በሰንሰለት እንደታሰሩ የጦር መሳሪያ በያዙ ዘበኞች እየተጠበቁ ወጡ። ከዚያም በዚያ ዝግተኛ ጉዞ ጥቂት እየተሄደ በየቦታው ሲታደር የደጃዝማች አንዳዋ ድንኳኖች በተተከሉበት ቦታ ጥግ ባለ መንደር የእግዚአብሔር እንግዳ ማደሪያ ቤት እየተፈለገላቸው ያድሩ ነበር። በዚህ ሁኔታ ሲጓዙ ነገሩን ያወቀችው ወለተ ተክሌ ሁኔታው ከመጠን በላይ አንጀቷን ስለቆረጠው ቀን በጉዞ ላይ በምሳው በራሱ ላይ እንባን እያጎረፈች ደጃዝማች አንዳዋን አስቸገረች። ነገሩ ግራ ሆነባቸው። ወይ ሚስትሩን ገልጣት ነግራቸው ወይ ራሳቸው ልጅ ኃይሉን አላዩ እንዲያው ዝም ብላ ማልቀስ ብቻ ሆነ። ብቻ አንድ ቀን ህፃኑ ክንፉ ችግሩን ሊያቀልለው ቻለ። ከፍርቃ በር ምርታ ሚካኤል ሊደርሱ ጥግ ከሚገኘው አርኖ ጋር ነው ከሚባለው ወንዝ ደርሰው ህፃኑ ክንፉ ከበቅሎ ወርዶ በሰው ትከሻ ወንዙን እንዲሻገር ሲደረግ ከጥቂት ቀኖች ወዲህ አይቷቸው የማያውቁት አባቱ በሰንሰለት ታስረው ደፍት የያዙና ጎራሪ የታጠቁ ሰዎች በጀርባቸው ቁመው ማሻገር አየ። ክንፉ የተሸከመው ሰውዬ ፊት በእጁ ጥፍሮች እየቧጨረ ደረቱንና ጀርባውን በእግሮቹ እየረጋገጠ ተፈንጥሮ ሊወድቅ ጥቂት እየቀረው አባብዬ አባብዬ ልቀቀኝ አንተ ሰውዬ ልቀቀኝ ልቀቀኝ አባብዬ እሄዳለሁ አለና እሪታውን ደቆት ቁጭ አለ። ደጃች አንዳዋን ነው ወለተ ተክሌ በዚያው ጥግ ስለነበሩ የልጁን ልቅሶ ሰምተው ዘወር ቢሉ ክንፉ የሚያለቅሰው ወደታሰሩት አባቱ ሊሄድ ብሎ መሆኑን አዩ። ወለተ ተክሌ ራሷን መግታትና መቆጣጠር አቅቷት ስትንሰቀሰቅና እንደ መጮህ ሊቃጣት ሲል ደጋግፎ ከበቅሎ አወረዷል። እዚያም ቁርጭምጭሚቷ በዱላ እንደደቀቀ ፈጥና ከመሬት ቁጭ አለች። ነገሩ ምንድን ነው? አሉ ደጃች አንዳዋ በዚያ ወዳሉት ሰዎች ሁሉ እየተመለከቱ፣ ግን ከማንም መልስ አላገኙም። ክንፉ ከሰውየው ትከሻ በግድ ወርዶ ወደ ልጅ ኃይሉ ሮጠና ሁለቱን ጉልበቶቻቸውን በትንንሽ እጆቹ ቅፍ አድርጎ አባብዬ ማን ያሰረ ንገረኝ፣ በጎራዴ ገድየው እፈታሃለሁ። አባብዬ ታድራ ነው ለማምዬ ልንገርልህ ብሎ ተቀምጣ ወደምታለቅሰው እናቱ ሮጠና አዲሱን ወሬ ነገራት። እማምዬ አባብዬ እጁን ታስሯል፣ ምን ምስታለት አለ። አራት ዓመት ከጥቂት ወራት የሆነው ህፃን ክንፉ እንደዚህ ሲሆን ሲያዩ ደጃዝማች አንዳዋ ግራ ስለገባቸው ወደ ወለተ ተክሌ ጠጋሩና፣ እንዴት ነው ይህ ነገር? ያስረኛ ምልሽ የነበረ ሰው ነው። አሁንስ የሚሄደው የት ነው አሏት። እሱማ ባሌ ነበረ አለች ወለተ ተክሌ እንባዋን እያጎረፈች። ባሌ? አዎ ባሌ፣ ልጅ ኃይሉ የክንፉ አባት ነው። አይደረግም። ተደረገ እንጂ እንዴት አይደረግም? አሁን ወዴት ነው የሚሄዱት? ጌቶች ያዘዙትን እናውቃለሁ። ይህን ሁሉ በድለውት አሁን ደግሞ በእርሶ እጅ ይታሰር ብለው እንደሆነ መቼም የኔ መከራ አያልቅም። እንዴት ተደርጎ? ይህ እንኳ አይታሰብም አሉ ደጃች አንዳዋ። ደጃዝማች አንዳዋም በእርግጥ የጨዋነትና የወንድነት ባህሪ ያላቸው ሰው እንዲያጠቃቸው የማይፈልጉትን ያህል ሰውን በግፍ ለማጥቃት የማይፈልጉ ጠንቃቃ ጀግና ነበሩ። ሴትየዋ ወለተ ተክሌ ዳሪው ደጃዝማች ማሩ ባይሆኑ ይህን ነገር ሲያዩ ሴትየዋን ለባሏ ሰጥተው ይቅርታ ጠይቀው ከመሄድ የማይመለሱ ሰው ነበሩ። የሌሎች ጥቃት ብዙ ጊዜ ፈጥኖ ይሰማቸዋል። ስለዚህ ሁኔታውን እንደሰሙ ወደ ልጅ ኃይሉ ቀረብ አሉና፣ ጤና ይስጥልኝ፣ እንደምን አፍደዋል ጌታዬ? አሉ ደጃች አንዳዋ በልባዊ ትህትና። ጤና ይስጥልኝ፣ እግዚአብሔር ይመስገን አሉ ልጅ ኃይሉ። ይህ የምሰማው ነገር እውነት ነው? ምኑ ጌታዬ? እርሶ የወይዘሮ ወለተ ተክሌ ባለቤት የነበሩ የዚህ ህፃን አባት ልጅ ኃይሉ ነዎት? አዎ ነበር። በደጃዝማች አንዳዋ ላይ አንድ የመሳቀቅ መንፈስ መጣና ሰውነታቸውን ውርር አደረገው። በስመ አብ ወወልድ ወመንፈስ ቅዱስ፣ አሁን ወዴት ነው የሚወስዱት? አሉ ደጃዝማች አንዳዋ። እርሶ እርሻኝ ተብዬ ነዋ። እንዴ አንዳዋ ግፍ ጠምቶታል ያላቸዋል እንዴ?
ለመሆኑ ጤነኛ ሰው አይደሉም? ለኔም እኮ ነገ ይሆናቸው። እስከዚህ ሳለው በመከሞ ቅዱስ ሚካኤል ይቅር ይበለኝ። ይማሩኝ ጌታዬ ይማሩኝ። እኔ በዚህ ግፍ ውስጥ የለውም ወንድ ልጅ ነኝ። እኔም በሰው እጅ ብወድቅ ብዙ ግፍ ሊደርስብኝ ይችላል። ስለ ፈጣሪ ብለው ተልቦ ይማሩኝ ብለው ትልቁና ጨዋው ሰው ደጃች አንዳዋ በልቻይሉ ጫማ ላይ ወደቁ። ልቻይሉ በአይኖቻቸው በቅጽበት እንባ ግጥም አለባቸው። ራሳቸውም ፈጥነው ዝቅ አሉና ጌታዬ ስለ እግዚአብሔር ይነሱ፣ እርሶ ምን በደሉኝና ይቅርታ ይጠይቁኛል? እርሶ ምንም እንዳልበደሉኝ ያውቃለሁ አሉ። ቢሆንም ይማሩኝ አሉ ለጃማች አንዳዋ። ተመሰሉት እሺ ይቅር ለእግዚአብሔር፣ እኔንም ይማሩኝ አሉ ልጃይሉ። ይቅር ለእግዚአብሔር አሉና ደጃች አንዳዋ ቀርበው የልጃይሉን ጉንጭ ሳሙ። ልጃይሉም መልሰው ሳሟቸው። ከዚያም ደጃች አንዳዋ ልጃይሉን ወደሚጠብቁት ዘበኞች ዙረው አሁን ኃላፊነቱ የኔ ስለሆነ ሰንሰለቱን ፍቱላቸው፣ ስትመለሱ ታደርጉታላችሁ አሉ። ከዚያ ክንፉን ጠሩትና አባባን ሳማቸው አሉ። ወዲያው ጭነት ተራግፎ ድንኳን ከወንዙ አለፍ ብሎ ተተከለና ከተጫነው ስንቅ ቀርቦ ደጃዝማች አንዳዋ አስተናጋጅ ልጃይሉ እንግዳ ሆነው የልጃይሉ ጉሮሮ እህል በትክክል መዋጥ ካቃተው ብዙ ጊዜ ቢሆነውም ግብዣ ተደረገ። ልጃይሉ ምንም እንኳ በደጃዝማች አንዳዋ ብዙ የሚቀየሙበት ምክንያት ባይኖር በጠቅላላ ሁኔታ ያደረባቸው ይህ ነው ተብሎ የማይገለጽ ንዴት ብዙ ነገር ያሳስባቸው የነበረ ከመሆኑ በላይ ደጃዝማች ጋር ብዙ ለመጫወት አልቻሉም። ምን ብለው ይጫወቱ? ፀሐይ በረድ ሲል ከብቶች ሁሉ ተጫኑና መንገድ ቢጀመር ሲል ደጃዝማች አንዳዋ በዚያ ቀን ጭነዋት የነበረች በቅሏቸውን ለልጃይሉ አስቀረቡ። እሳቸውም ወደ ልጃይሉ ተጠግተው ጌታዬ ያጋጣሚ ነገር ነውና ተልቦ ይማሩኝ አሉ። ልጃይሉም በቸር ያግባዎት፣ እግዚአብሔር ውለታውን በክብር ይመልስልዎ አሉ። ደጃች አንዳዋም ለልጃይሉ ጠባቂዎች እናንተ ሰዎች አይደላችሁም? ቀደም ብላችሁ አትነግሩኝም ነበር? ፈዛዞች፣ በሉ አሁንም በሚገባ አክብራችሁ መልሷቸው። በእሳቸው ብቻ እኮ አይደለም ግፍ የተሰራው፣ በእኔም ላይ ነው። በሉ አሁን መልሷቸው አሉ። ልጃይሉም ክንፉን ስሞ ደጃዝማችን ተሰናብተው በደጃዝማች የጭን በቅሎ ወደ እስራት ቦታቸው ተመለሱ። ወለተ ተክሌም በዚህ ምክንያት ከዚህ ቀን ጀምራ ደጃዝማች አንዳዋን መውደድና ማክበር ጀመረች። ኃይሉ ግን ከዚህ በኋላ በከባድ ጥበቃ ስር ሆነው በቁም እንደታሰሩ ለብዙ ዓመቶች በፈንጃ ከተማ ተቀመጡ። ይህን ሁሉ ግፍ የሰማው የደንቢያ ሕዝብም አንድ ታላቅ ግፍ የተሰራበት ሰው የኦሪዮ ግፍ ተፈጸመብኝ ብሎ ያማርርበት የነበረውን ቃል ለውጦ የቋረኛው ኃይሉ ግፍ ተፈጸመብኝ በማለት እስከ ብዙ ዘመን ይተርትበት ነበር። ምዕራፍ 8 ኮሶ የምታጠጣ። ደጃዝማች ማሩ ግፈኛ ጥጋበኛ ይሁን እንጂ በሃይማኖታቸው ከጅማ እየጠነከሩ ነበሩ። ቤተክርስቲያን በማዘውተር ከአንድ ካህን ይበልጣሉ። በጾም ቀኖች በ9 ሰዓት ግድም ካልሆነ በቀር እህልና ውሃ ባፋቸው አይዞንም። በጦርነት ላይ ባሉበት ጊዜ እንኳ ቢሆን ስለ ጾም ያላቸው ጥንቃቄ የሚያስገርም ነበር ይባላል። ለአንዳንድ ቄሶች ረቡዕ ዕለት አንድ ሙዳ ስጋ በላው ወይም ዓርብ ዕለት አንድ ጽዋ ወተት ጠጣው ከሚላቸው ተናዛዥ ይልቅ አንድ ነፍስ ገድያለሁ የሚላቸው ተናዛዥ የሚሻል ሆኖ እንደሚታያቸው፣ ደጃዝማች ማሩም ብዙ ሕዝብ ተሰብስቦ አንገት አንገቱን በሰይፍ ሲጨፈጭፍ ከሚያዩ ይልቅ አርብሮት ሲደፈሩ ቢያዩ እጅግ እንደሚሳቀቁ በሁኔታቸው ይታወቅ ነበር።
በጸሎትም በኩል ከሌሊቱ 11 ሰዓት እስከ ቀኑ 4 እና 5 ሰዓት ድረስ በቃልም ለመጻፍም ሲያነበንዱ ስለሚውሉ በፊታቸው በወርሃ ፋሲካ እንኳን ቁርስ በጊዜው አይበላም ነበር። የቤት አሽከሮቻቸውም ለወጉነው እንጂ ፋሲካ የምንል የኛ ጌታ ቤት ሁሉ ጊዜ ጾም ነው። ብቻ ጾሙ የክርስቲያን ጾም አይነት ሳይሆን የእስላም ጾም አይነት ነው። ምክንያቱም ስም ጾም እየዋል በመጨረሻው ስጋ ስለምንበላ ነው እያሉ ይተፉ ነበር ይባላል። በዚህ ልማድ በበዓላት ቀን በቤተ ክርስቲያን በዘወትር ቀን በቤታቸው ታዛ ሆነው ሲፈልዩ ጸሎቱን ሳይጨርሱ እንኳ ብዙ የህዝብ ጉዳይ ይፈጽሙ ነበር። ለምሳሌ አንድ ሹማቸው ጸሎት እንዲያዙ ቀርቦ ስለ አንድ ሰው ጉዳይ ቢነግራቸው ቆይ ጸሎቴን ልጨርስና ንገረኝ አይሉም። ወይም አንዳንድ ካህናት ጸሎት ሲይዙ እንደሚያደርጉት በአይን ጥቅሻ፣ በከንፈር ልክሻ ወይም እጅን በማወዛወዝ ወደፊቴ ጸሎቴን ልጨርስ ብለው አያሰናብቱም። የቃል ጸሎት እንደሆነ ከደረሱበት ላይ ያቆሙና መጽሐፍ ይዘው እንደሆነ መጽሐፉን በጣታቸው አልበው አጣፍ ያደርጉና ምን ነበር ይላሉ። ጌታዬ የገብሩን ነገር ምን እናድርግ ይላሉ። አሳሳቢው ይገረፍ ብያል ነበርም ተገርፏል። ተሰሩታ ታስሯል እኮ ታዲያ ምን ይሁን? ምናልባት ይበቃው እንደሆን እባክህ ጸሎቴን ልጨርስበት ለዘመቻ ተነስቼ አሁን ይህን ጉዳይ ብለህ ታቀርብልኛለህ? ደጀዝሞች ማሩ በዚህ ሁኔታ ከጸሎት ላይ ሆነው የጸሉትን እሰረው፣ ግረፈው፣ ውረሰው፣ ግደለው፣ በሰኛቸው ጊዜም ፍታው፣ ሹመው፣ ሽልመው የሚሉ ሰው ቢሆኑም ጸሎት በጣም ይወዱ ነበር። ብቻ አብዛኛው ጸሎታቸው በመካከሉ በሚወስኑት የፍርድ ግምድል ፍርዶች ከመቋረጡ በላይ አፋቸው ጸሎቱን ሲያንጎደጉት ልባቸው ለብቻው እየዘመተ ከጎጃም ዳሞትን ከበጌምድር ስሜንን ለግዛታቸው ሲጨምር ያናደዳቸውን አንዳንድ ሽፍታ ይዞ እጅና እግሩን ሲቆርጥ፣ ሲገርፍ፣ ሲሰቅል ለጸሎቱ ያሉት ታማኝ አካሎች ከንፈሮቻቸውና ምላሳቸው ብቻ ነበሩ። ከበስመ አብ ወወልድ እስከ ዘአቅረብኩ ማኅሌተ ድረስ ሲያነበንቡ የሚያረፍዱበት መጽሐፍ ለዘመቻ በወጡ ቁጥር ጫኞችንና አንጋቾችን እጅግ ያስቸግር ነበር ይባላል። አንድ ቀን ጠዋት እነ ሊቀ ካህናት ላቀው እነ ፊታውራሪ ሰንጀቆና እነ ቀኝ አዝማች ከብት የተሰብስበው ምንም እንኳ ጸሎተኛው ጌታቸው እንኳን እነሱን ማንንም ቢሆን በጸሎት መካከል ጣልቃ ገብተው ማነጋገራቸውን ቢያውቁ ይህን የመሰለውን ከባድ ጉዳይ በጸሎት መካከል ይዘው ለመቅረብ አልፈለጉም። ደጃች ማሩ ጸሎታቸውን እስከሚጨርሱ ድረስ ከክፍል ውጭ ሆነው ሲጠባበቁ ቆዩና ጸሎታቸውን መጨረሳቸውን እንደሰሙ ገብተው እጅ ነሱ። እንደምን አደራችሁ አሉ ደጃዝማች ማሩ ከተቀመጡበት እየተነሱ። ሰዎቹ እንደገና እጅ ነሱ። ግቡ አሉ ደጃዝማች ወደ እልፍኝ እያመሩ። ሁሉም እጅ ነሱና ደጃዝማችን ተከታትለው ገቡ። ደጃዝማች ማሩ ከተቀመጡ በኋላ ቁጭ በሉ ሊቀ ካህናት ቁጭ በሉ አሉ። ሁሉም እንደገና እጅ ከነሱ በኋላ እንደቆሙ ዝም አሉ። ቁጭ በሉ እንጂ ቁጭ በሉ ከበደኝ እኮ አባቴ አሉ ደጃዝማች ደግመው። አሁንም በሆነ እንደሆነ ጌታችን ይኑሩልን እንጂ እሱማ የት ያመልጠናል። አሁንስ የመጣንበትን አሁንም በሆነ እንደሆነ ጌታችን እንዲለመኑን ነው የምንለምነው አሉ ሊቀ ካህናት። ነገሩ ምን ነበር? ቢሆንስ ቁጭ ብላችሁ አትነግሩኝም? አሉ ደጃዝማች ጎፈሬያቸውን እያከኩ። የለም ጌታዬ፣ አሁንም በሆነ እንደሆነ ቁመን ነው የምንለምን፣ እንዲያውም ተመሬት ላይ ተደፍተን መለመን ይገባል ነበር አሉ ሊቀ ካህናት። ለማንኛውም እኮ ነገሩን ሳውቀው ነው የሚሆነው። ነገሩ ምንድነው? አሉ ደጃዝማች ማሩ። አሁንም በሆነ እንደሆነ የልጅ ኃይሉን ነገር ነው ጌታዬ፣ አሉ ሊቀ ካህናት። እንዴ አባቴ፣ አሁንስ እርሶም እንደሌሎች ሊሆኑብኝ ነው መሰል
አሉ ደጃዝማች ማሩ ከረር ባለቃል። ደጃዝማች ማሩ እንደዚህ ገፈር ብለው ሊቀካናት የተናገሩባቸው ቀኖች ከዚያ ሁሉ ቅርበታቸው ጋርና በተለይም ደጃዝማች ማሩ የሚቀርባቸው ሰዎች ለማዋረድ ካላቸው የታወቀ ጠባይ ጋር ሲመዛዘኑ በጣም ጥቂቶች ናቸው። ከነዚህም ሁለት ሶስቱ ቀኖች በኒ መከረኛ በልቻይ ምክንያት ያጋጠሟቸው ናቸው። ደጃዝማች ማሩ በጣም እየወደዱ በጣም ወደሚደፍሯቸው ወደ ቀኛዝማች ከብቴ ያን አፈር ያይናቸውን ወረወሩና ምን ማለታችሁ ነው? ምን ፍጣር ነው የምትሉኝ? ኃይሉን ለቀ ወደ ቋራላክና ሂዶ ሲሸፍትልህ በዘመቻ ሰንገላት አይደለም የምትሉኝ? በጭራሽ አይደረግም አሉ። እንደዚህ አላልንም እኮ ጌታዬ አሉ ቀኛዝማች ከብቴ። እንዲህም አይደል አሉ ፊታውራሪ ሰንደቁ። አሁንም በሆነ እንደሆነ የዛሬው ልመናስ ቀላል ነው ጌታዬ አሉ ሊቀ ካህናት ነጩን ረጅም ጭራ እያወናጨፉ። ዛዲያ ምን አርግ ነው የምትሉኝ አሉ ደጃዝማች ማሩ። ያንተ ነፍሶም እንደሆነ ሳያሳክካቸው እያከኩ የሚያፈርሱትን ጎፈሬ እያከኩ። ይፍቱታል አልንም ጌታዬ። አሁንም በሆነ እንደሆነ በዚህ እንዳለ ጥቂት ርኅራኄ ያደርጉለት ነው ያልነ አሉ ሊቀ ካህናት ላቀው። መረራይ ነው ማደርግለት። ራበው ጠማው ታረዘ ምን ጎደለበት? ጎሎበታል ጌታዬ። አሁንም በሆነ እንደሆነ በጣም ጎሎበታል። ምንድን ነው ጎደለበት? ስላሴ እንኳ አዳምን ፈጥረው ብቻውን እንደሆነ ባዩ ጊዜ አሁንም በሆነ እንደሆነ ምግባር ሎቱ ቢሰ ለትረዶ ብለው ሔዋንን ተግራጎኑ አጥንት አውጥተው ፈጥረው ሰጥተው ብቸኝነቱን አስወግደውለታል። ይህም ሰው አሁንም በሆነ እንደሆነ በእድሜው ሕፃን ነው። ደግሞም ወንዱ ልጅ ብቻውን ባንድ ጎጆ ይህን ያህል ዓመት ተቆራምቶ ሲቀመጥ ዝም ማለት ለልጅ ከፍጡር በሰማይ ቤት መወቀሻ ማጠራቀም ነው። አሁንም በሆነ እንደሆነ ጌታዬ አጥቶም እንደሆን እንጨት ሆኖ የማይጤስ ሰው ሆኖ የማይበድል ስለሌለ የሰማይ አባታችን ስንበድል ይቅር እንደሚለን የበደሉንን ይቅር ልንል ይገባል። አልቦ ሰብ ዘይይ ኤብስ ወአልቦ እስ ዘይይ ጤይስ ይላል መጣፉ። ስለዚህ አሁንም በሆነ እንደሆነ ኮሶ የምትታጠጣው ቆሎ የምትቆላለት አንዲት ሴት አብራው እንድትኖር ቢፈቅዱለት ብለን ነው ጌታችንን በጧቱ የምናስቸግር አሉ ሊቀ ካህናት። እስካሁን የለውም እንዴ አሉ ደጃዝማች ቀኛዝማች ከብቴን እየተመለከቱ። የለውም ማረ አሉ ቀኛዝማች ከብቴ። አባቴ በእውነት ነው የምነግሮት፣ እኔ ተዛሬ ይህን አላውቅም አሉ ደጃዝማች ማሩ ራሳቸውን እያከቁ። አሁንም በሆነ እንደሆነ ለዚህ ነው ጌታዬ አሉ ሊቀ ካህናት ላቀው በልባቸው በጣም ደስ እያላቸው። በእውነት እኔ ይህን ተቀድሞም ቢሆን አልከለከልኩ አሉ ደጃዝማች ማሩ። ሁሉንስ ጌታዬ መች ከለከሉት አሉ ፊታውራሪ ሰንደቁ። ሌላውን ቢቀር ይህን አልከለከልኩትም አሉ ደጃዝማች። ሁሉም ለጥ ብለው እጅ ነሱ። የሰማይ ማሩ ያድርግልን የምድሩስ ኃላፊ ጠፊ ነው አሉ ሊቀ ካህናት። ተነገራችሁ ላይ ሴቷ ተገኝታለታለች አሉ ደጃዝማች። አዎ ተገኝታለታለች አሉ ቀኛዝማች ከብቴ። የነማን ናት? አይ አሁን ይህ ነው የሚባል ሰው የላትም፣ ግን የጨዋ ዘር ናት ይባላል። ማን ትባላለች? ወይዘሮ አትጠገብ። የት ትኖር ነበር? ጎንደር ትኖር ነበር። ባሏም ተታላላቆቹ የጎንደር መኳንንት አንዱ ነበር ይባላል። ወደዚህ ስትመጣ አጀቧ ለብቻ ነበር። አሁን እንጃ እያደር ሁኔታዋ ሁሉ እየተለወጠ መናኝ እየመሰለች መኖር አጥታለች። ለመሆኑ ዘሯ ተነማን ወገን ነው ይባላል? ከናጼ ፋሲል ተያይዞ የሚቆጠር የጠራ ዘር አላት ነው የሚባለው። ታዲያ ኃይሉን ከነ ፋሲል ዘር አጋብታችሁ እኔን ለማስጠቃት ትፈልጋላችሁ ማለት ነው አሉ ደጃዝማች እንደ ቀልድም እንደ ቁም ነገርም አድርገው። ይህ አይደለም ጌታዬ፣ ምንም ቢሆን ጨዋ ሰው ነው። ትህታችን ወልዷል፣ ባዕድ አይደለም። ቢጋግም ተጨዋ ሰው ይውለድና ብለን ነው አሉ ፊታውራሪ ሰንደቁ። አረ እኔ ስቀልድ ነው
እንኳንስ ተሞሉት የፋሲል ዘርነን የሚሉ ጋለሞቶች አንዷን እቴ ግን ቢያገባም ምን ይንጨነቀኝ? ደህና ነው የፈለጋትን ወይ የፈለጋችዋትን ሴት አጋቡት። ቀለብም ያንሰው እንደሆነ በየወሩ አራት አራት አቁማዳ ነጭ ጤፍ እንዲጨመርለት እዘዝ አሉ ለጀግማት ማሩ። የሰማይ ማሩ ያድርግልን ጌታዬ አሉ ሊቀ ካህናት ላቀው በጣም ደስ ብሏቸው። ሊቀ ካህናት ላቀው ክርስቶስ ያስተማረውን በሙሉ ተከትለው ሁሉንም አይውደዱ እንጂ ጠላታቸውን ለማጥፋት በሚያደርጉት መጥፎ ተግባርም ጠላታችሁን ውደዱ የሚለውን የክርስቶስ ቃል በፍጹም ይቃረን እንጂ ለሚወዱት ሰው አልንጀራህን እንጀራህ ውደድ የሚለውን ቃል በሙሉ ለመፈጸም ጥቂት ነው የሚቀራቸው። በሊቀ ካህናት አስተሳሰብ እሳቸውን ያስቀየመ ሰው በምንም በምንም ከዲያብሎስ ያልተለየ ሰይጣን ነው። እንደገጠም ሆኖ ስሙ ከፊታቸው ቢነሳ እንኳ ሌላ ወሬ ከመቀጠሉ በፊት ያ ሰይጣን፣ ያ ልቡሰ ስጋ የዛውላጅ፣ ያ ይሁዳ ሲሉት ለደግ ያነሳው ሰውም ቢሆን አፍሮ ዝም ይላል እንጂ ጨዋታውን ለመቀጠል አይችልም። የሚወዱት ሰው ደግሞ ያው ፍጹም መልአካቸው ነው። ወጃም ውስጥ ዋሸራና ጎንጅ ቅኔ ቤት ሳሉ በተማሪ ቤቱ ተላላፊውና አስፈሪው በሽታ እየገባ ጓደኞቻቸውን ስላመመ አምስት ጊዜ ወደ በሽታ እየገቡ ጓደኞቻቸው ሲያስታምሙ ሶስት ጊዜ በጠና ታመው ራሳቸው እየተመላለጠ ጉልበታቸው እየተንቀጠቀጠ ወጥተዋል። ሁለት ጊዜ ግን ያ ስንት ተማሪ የጨረሰ ከገመምተኛና በሽታውን ይዞ በፍርሃት ወደ ዘመዶቹ ከሸሸ ተማሪ ጋር እየሄደ ስንት የጨረሰ በሽታ ሳያማቸው ከአስር በላይ ጓደኞች አስታመው ያተረፉ ሶስት ጓደኞች አገላብጠው ውሃ ጠጥተው አስታመው ሲሞቱ ገንዘው በጨለማ ብቻቸውን ሬሳ ተሸክመው አውጥተው ለቀባሪ የሰጡ በተማሪ ቤታቸው እንደ አንድ ሰማት የሚቆጠሩ ሰው ነበሩ። ከዚህም በላይ በትምህርት አቀባበላቸው እስከዚህ ተመስገን ባይሆኑም አዲስ ተማሪ ሲመጣ በማለማመድ ጥሬ ቆልቶ በማቅረብ የእንግዳ አገር በማጠብ ጥላ ሰርተው ልፋፈ ጽድቅ ጽፈው ገንዘብ በማግኘትና እሱንም ጓደኛም ይሁን ችግረኛ ሲፈልገው በመቻል የታወቁ ስለነበሩ በተማሪነታቸው ጊዜ የሚያውቋቸው አንዳንድ ሰዎች ላቀው ከዚህ ሁሉ ማረግ የደረሰው በሙያው ተማንም በልጦ ሳይሆን በቀን ልቡናው ነው እያሉ ይናገሩላቸው ነበር። ይሁን እንጂ ሊቀ ካህናት ላቀው ቀደም ብሎ እንደተነገረው ለሚጠሉት ሰው ምሕረት የሌላቸው ይመስሉ ስለነበሩ ብዙ ጠላቶቻቸውን በተላወጊና በአስማት ጨርሰዋል እየተባሉ በግልጽ ይታማሉ። አንዳንድ ሰዎች ደግሞ ላቀው በአፉ ጥላቻውን ከሚገልጽ በቀር እንኳንስ የሰው ህይወት የዝንብ ህይወት ለማጥፋት ጭካኔ የለውም፣ ክፉ መቼ እንደዚያ ይፋፋል ይሏቸዋል። የሊቀ ካህናት ላቀውን ግዙፍ ሰውነት ላየ ሰው እንኳን ጥሬ በልተው ውሃ ጠጥተው ደበል ለብሰው በችግር ያደጉ ሊመስሉት በተራ ምቾት እንኳ ያደጉ አይመስሉትም። በልጅነታቸው በቤተሰባቸው ወይም በኋላ በደጃዝማች ማሩ አማካይነት ያገኙት ምቾት እንደዚያ በአካል የዳበሩ ሰው አደረጋቸው ብሎ ለማመን የማይቻል ነው። እንዲያው ከልጅነት እስከ እውቀት ምንም ችግር ሳያገኛቸው በተፈጥሮ ያማረ ሰውነታቸውን በምቾት ሲጠብቁት የኖሩ ይመስላሉ። ስለ መልካቸው ጥራትና ግርማም ኢትዮጵያዊ ቆዳቸው ከግብፃዊ ቆዳ ጥቂት ጠየም ከማለቱ በስተቀር ካቡኑን ይመስላሉ ይባል ነበር። የ18 ዓመት ቆንጆ ሳሉ በ45 ዓመታቸው ያገቧቸው ባለቤታቸው ወይዘሮ ማናህሎሽም የመረጧቸው በመልካቸውና በድምፃቸው ነበር ይባላል። እኒህም ተወዳጃቸው ሙትና የልጃች ማሩ አድራጊ ፈጣሪ ለልጅ ኃይሉ የልብ ወዳጅ እንዲሆኑ እግዚአብሔር ስለፈቀደ ታላቅ ወዳጃቸው ቀርቶ ከታላቅ ጠላታቸው ሊደርስባቸው የማይፈልጉትን መሰልቸትና በክፉ ዓይን መታየት ከወዳጃቸው ከደጃች ማሩ ለኃይሉ ሲሉ ከምንም ሳይቆጥሩ ሲቀበሉ ቆይተው ማስፈታት ባይችሉም በተሻለ ሁኔታ እንዲኖር በጣም ረዱ። በዚህም መንገድ ኃይሉ አትጠገብን
አገቡ። ሁለቱም ካሳን ሊወልዱ ቻሉና ካሳም አንድ መስፍን ላጠቃቸው ለልጅ ኃይሉ ብቻ ሳይሆን ብዙ መሳፍን ትላጠቋት ኢትዮጵያ ታላቅ ካሳ ሆነ።
ወይዘሮ አትጠገብ ዘመዶቻችን ሁሉ ንጹህ አማሮች ነን ይላሉ። ከትግሬና ካገው በቀር ሌላ ዘር እኩያችን አይደለም ብለው ከሌላ ዘር አንጋባም ይሉ ነበር። ፍቅር ከጣለን እንደ ተማሪ ጥሬ በጋብቻ ውጥንቅጥ ብንሆን የሚያግደን ምክንያት የሌለበት ጊዜ እንደሚመጣ አላወቁ። ነጩን ሊጥ፣ ጥቁሩን ሻንቆ፣ ቀዩን ሸክላ፣ ብጫውን የፍልፈል ጥርስ፣ አንድን ኩዴላጭ፣ አንድን ጭረተበላ፣ አንድን ምን ሲሉ የኖረውን ጣጣ ያየ ያውራው። እያንዳንዱ ባላገር ዘሩን ከነገስታት ከመሳፍንት የሚያያይዝበት ከአራት አያቶቹ ወይም ከስምንት ቅድመ አያቶቹ ባንዱ በግድ አንድ ቀዳዳ ማግኘት ነበረበት። አጼ የሚባለውን ታላቅ ስምና የነፋሲልን ግንብ ብቻ ይዘው የሚቀመጡት የዘመነ መሳፍንት ነገስታት በተገለባበጡ ቁጥር ወይዘሮ አትጠገብ ሁለት ሶስት ዘመዶቻቸውን በሞት ሳያጡ አያርፉም ነበር። በጎንደር አካባቢ ጦርነት ተደርጎ ለወይዘሮ አትጠገብ መስዶ ሳይደርስ ቀረ ማለት በጦርነት ውስጥ አንድም ሰው አልሞተም የማለት ያህል ነበር። ግጭት ተብሎ በተነሳ ቁጥር ከሚያልቁት በላይ የተረፉትን ሞት ከሰማይ ቤት ለነሱ ሲል ያድን ፈቃድ አውጥቶ በፈጣን ፈረስ የመጣ ይመስል ከያሉበት እየበረበረ ይጨርሳቸው ነበር። አንድ ጊዜ ወይዘሮ አትጠገብ አንዱ አጎታቸው በወገራ በኩል ወደ ተነሳ ግጭት ተልከው በዚያ ስለሞቱ መርዶ መጥቶላቸው ሲያለቅሱ የት ይደርስ እየተባለ የሚጠበቅ የሀያ ዓመት ጎበዝ የሆነ ያክስታቸው ልጅ እንቅፋት መጥቶት ወዲያው ታመመና መንጋጋው ተጋጥሞ ሲጨነቅ ቆየ። በኋላ በሶስተኛው ቀን ሞተ የሚል መርዶ ደረሳቸው። ኩታቸውን ሳይደርቡ እንደ እብድ ተነስተው ሲበሩ ከገመዶቻቸው አንዷ ኩታና በርኖስ ይዛ ተከትላ ነጠላውን ያለ ወግም ቢሆን አልብሳቸው ጉልበታቸው እስኪላት ድረስ እየወደቁና እየተነሱ ሂደው ከልቅሶው ደረሱ። በርኖስም ገልብጠው ለብሰው ፊታቸውን በዚያ ሻካራ ማቅ በሁለቱም ጉንጫቸው በኩል ይሞርዱት ጀመር። ደሙ በሁለቱም ጉንጮቻቸው በኩል ችፍ ችፍ ሲል ወደ ልቅሶ መሃል ገቡ። ከዚያም ወልዴ ይዞት የነበረውን የሟቹ ወርቅ ቅብ የጎራዴ ሰገባ ተቀበሉና ወዲያና ወዲህ በማለት የሚከተለውን እየገጠሙ አለቀሱ። እናንት ወንድሞቼ፣ እናንት ደጃዝማቾች፣ በሸዋ በጎጃም ምንድን ወሰዳችሁ? በወሎ በትግሬስ ምንድን ወሰዳችሁ? ለሞቱ እንደሆነ ተርፏል በቤታችሁ። እናንት እህቶቼ፣ የኛውስ መፈጠር ለጉድ ነው ለድንቅ፣ መሸኘትን እንጂ መቀበል አናውቅ። እግዚአብሔር እንዴት ጣልከን እንደዚህ ካለው ዘር የሳት ላይ ገለባ፣ ተታመመም አይድን ወጥቶ የማይገባ። አምላክም እንደ ሰው ማብላትን ነው ወይ አብረህ የምትጎዳው ተጎድተው ስታይ? እከረከ ሰይጣን መምጫ አይታወቅ፣ የት ብለን እንሽሽ የትስ እንደበቅ? ከነፍ ተጎራዴው ብንደብቅብህ ይግረማቸው ብለህ በእንቅፋት መጣህ። እንግዲህ ማን ይሆን የሚራራ ለኛ እንቅፋትን ባውቆ ሲሆን እንደመኛ? ይህንና ይህን የመሳሰለውን መሪር ስሜታቸውን የሚገልጽ ግጥም እየገጠሙ ሲያስለቅሱ እንባቸው ሳያቋርጥ በጥፍጥፉ ይወርድ ስለነበር አልፎ አልፎ ስቅቅ ሲሉና ሲንሰቀሰቁ ማንኛውንም ሰው ያሳቅቁት ነበር። እንኳንስ ዝምድናና እውቂያ ያለው እግር ጥሎት በዚያ ሳልፍ በቀብሩ የተገኘ ማንኛውም ሰው እናቱን በሚረዳበት ቀን የሚያፈሰውን ያህል እንባ ሳያፈስ አላለፈም። በቤጫ፣ ባጨፈር፣ ባለፋ፣ በጣቅሳ፣ በድንቢያ ያን ያህል የሞት ርካሽነት የኖረውን ያህል ህዝቡ ከልክ በላይ ሐዘን አቅባሪ፣ እገሌ የሚባል ቀበሌ ይወዳደረዋል በማይባል መጠን ልቅሶ አዋቂ በመሆኑ
እንደወይገሩት ጠገብ ያለ ልቡ በመሪስ አዘን የተወጋ ማንኛውም ሰው ከሚያሳዝን ግጥም ልብን ከሚነድና ከሚሸረሽር የልቅሶ ዜማ ምንጭቶ ከማያቋርጥን ባጋር ሲሰቀሰቅ ሲታይ ልቤ ድንጋይ ነው የሚል ሰው እንኳ ቢሆን ደንደን ነው ልቡ ፀሐይ እንዳጋለው ቅቤ ቅልጥ ይልበታል። እንባውንም ለማጉረፍ የሟቹን ባዕድነት ወይም ዝምድና ለመረዳት ጠላቱ እንኳ ቢሆን ጠላትነቱን ለማሰብ ጊዜ የለውም። እንዲያ ሳያስበው አይኖቹ በትኩስ ውሃ ተሞልተው ያገኛቸዋል። ወይዘሮ አትጠገብ ልቅሶም ይህን ሁኔታ ከሚያስከትሉት ልቅሶች አንዱ ነበር። ወይዘሮ አትጠገብ በዚህ ጊዜ ግዙፈኛውን ልጅ ኃይሉን አግብተው ካሳን ቅሪት ከሆኑ ሁለት ወር ያህል ሆኗቸው ነበር። ቤታቸው ሆነው ዘወትር ያለቁትን ወገኖቻቸውን እያነሱ ሲያነቡ፣ ቆየት ብሎ ደግሞ ከቀሪዎቹ ዘመዶች ያንዱ ትኩስ መርዶ ይመጣላቸውና ሀዘኑን ስለሚያድስላቸው ያ ጥሬ ብር የመሰለ አይን ቀይ ሽንኩርት ሳይመስል የሚውልበት ቀን አልነበረም። ልጅ ኃይሉም ወዳቸው አጥብቆ በሚታወቅባቸው አንዳንድ ቀን የተወደድሽ እህቴ ሆይ፣ እኔ አንቺን ሳገኝ የልቤ ሀዘን የሚቀል መስሎኝ በጣም ታላቅ ተስፋ አድርጌ ነበር። አሁን ግን 14 ዓመት ሙሉ ተቤት ተንብረቴ ተዘመዶቼ ተለይቼ ተሹመት ተማረጌ ተዋርጄ በማንም ላይ ያልተዋለ ግፍ ተውሎብኝ ስኖር ይህን ያህል ያልተከፋውን ልቤን በጣም አሸበርሽብኝ። ሁላችን ሟቾች ነን። ሞት ለእናንተ ቤት ብቻ አልተፈጠረም። ለምን ውስጥ ወዲህ ታበዥዋለሽ? ይሏቸዋል። ምን ላድርግ በዛብኝ እኮ እንዴት ልቻለው? ይላሉ ወይዘሮ አትጠገብ እንባቸውን በመዳፋቸው ጀርባ እየጠረጉ። ልጅ ኃይሉ ብዙ ቀኖች ወጣ ብለው ቆይተው ወደ ቤት ሲገቡ ባለቤታቸው እንባ ሲያጎርፉ ውለው አሁንም እያጎረፉ ያገኟቸዋል። እንዳላዩ ሰረቅ አርገው ሲያዩቸው ጉንጮቻቸው በደረቀው እንባ ነጥተው አይኖቻቸው በትኩስ እንባ ቀልጠው ሲያዩ የራሳቸው እንባ ድንገት ደርሶ ሊያመልጣቸው ሲል እንደገና ወደ ውጭ ወጣ ብለው አይናቸውን አድርቀው ልባቸውን አጽናንተው ይመለሳሉ። በዚህ ሁኔታ ሁለቱም ጊዜ ከጣላቸው በኋላ የተገናኙ ባልና ሚስት በአንድ ላይ ሲኖሩ ያ ከብዙ ክርክር በኋላ ስሙ ካሳን ይባል አባትየው የመረጡለት ልጅ ተወለደ። ነገር ግን እኒህን ታላቅ ሴት ወይዘሮ አትጠገብን ልጅ ኃይሉን ኮሶ ያጠጧቸው የሚለውን ቃል መነሻ በማድረግ ኮሶ ሻጭ እያሉ ብዙ ባለጌ ሰዎች ሲሰድቧቸው ኖሩ። ይህ ያልተጣራ ወሬ ብዙ ሰዎችን ስላሳሳተ እነ ደጃች ወንጅራድን ኮሶ አስግቷል። እነ ወይዘሮ ምንትዋብም በደም ፍላት ሺ ፈረስ ከኋላው ሺ ፈረስ ከፊቱ፣ ሺ ብረት ከኋላው ሺ ብረት ከፊቱ፣ ይህን ሳታይ ሞተች ኮሶ ሻጭ እናቱ ብለው እንዲገጥሙ ምክንያት ሆኗል። ሰኞ የወጣትን ማክሰኞ አይመለስም እንደሚባለው እስከዛሬ ድረስ ወይዘሮ አትጠገብ ኮሶ ሻጭ ነበሩ እየተባለ ሊነገር ቻለ። ምዕራፍ 9 ትንቢት ያስጠላው ልጅ። ትንቢትም ይሁን ሟርት እግዚአብሔር ብቻ ያውቀዋል። ከኢትዮጵያ ሕዝብ አብዛኛው የሕፃናት አፍ የሚነካውን ነገር ይፈራ ነበር። እረኛው በሜዳ ምን ያሟርታል? ልጆች ሲጫወቱ ምን ይላሉ? እያሉ መጠየቅ የቆዩ የኢትዮጵያ መኳንንትና ሽማግሌዎች ዋና ተግባር ነበር። እረኞች በሜዳዎችና በተራሮች ላይ ሆነው እርቅታቸውን በሌባ ጣታቸው ወግተው ጣቷን እጥፍ እጥፍ እያደረጉ ከማን እንደፈለቀ የማይታወቀውን ግጥም አህያ መጣች ተጭና ዳባ፣ ተክለ ጊዮርጊስ ሸሽቶ አክሱም ገባ ሲሉ ቢሰሙ የኢሳይያስን ወይም የኤርሚያስን ትንቢት የሚያስንቅ ታላቅ ትንቢት ሆኖ ይቆጠር ነበር። አጋጣሚ ወይም በእርግጥ ትንቢት ይሁን አይታወቅም፣ ብዙ ጊዜ የተነገረው ይደርስ ነበር ወይም
ነገሩን የሚፈጽመው ሰው ቀደም ሲል አውቆ እያስነገረው ሊሆን ይችላል። ደጃች ማሩ እንደዚህ ያሉትን ነገሮች መቼም ከልክ በላይ ነው የሚያምኑባቸው። ስለዚህ ሰሞኑን በወሬ ወሬ የሰሙት ሟት ሲከነክናቸው ሰንብቶ ነበር። አንድ ቀን በስድስት ሰዓት ግድም ጸሎታቸውን ጨርሰው ቁርስ በልተው ከስንት ወሮች ውስጥ አንዳንድ ቀን ያውም በጣም በተዝናኑበት ጊዜ እንደሚያደርጉት ጥቂት ሸለብ ብለው ለመነሳት ፈልገው ወደ መኝታ ክፍል ሊሄዱ ሲሉ ከጥጋቸው የቆመውን አሽከር እረኛ ምን ይላል በል ሲሉ ጠየቁት። ኧረ ምንም አይል ጌታዬ አለ አሽከሩ በፍርሃት። እህ ወስላታ እሰማለሁ እኮ ይልቅስ ንገረኝ አሉ ደጃዝማች። ኧረ ምንም አልሰማው ጌታዬ አለ አሽከሩ። ንገረኝ የማልሰማ መሰለ? ይህ አህያ መጣች ተጭና ቁልቋል የሚለው እንዴት ነው አሉ ደጃዝማች። ኧረ እንጃ ጌታዬ አላውቅም። ንገረኝ ፈሪ ምን ብዬ ልናገር ጌታዬ? አህያ መጣች ተጭና ቁልቋል ብሎ መልሲያው እንዴት ነው? አሽከሩ ለመናገር ፈርቶ አንገቱን ደፋና የራሱ ጫማ እንግዳ ነገር የሆነበት ይመስል የእግሩን ጣቶች ዘቅዝቆ እየተመለከተ ዝም አለ። ተናገር እንጂ ከፋፋ አሉ ደጃዝማች። ምኑን ነው ጌታዬ አለ አሽከርየው በሁለት ፍርሃቶች መካከል ስለሆነ የጭንቀት ፈገግታ እያሳየ። አህያ መጣች ተጭና ቁልቋል ብሎ የሚቀጥለው እንዴት ነው? አሽከሩ ብሎ ጉሮሮውን አጣራና አህያ መጣች ተጭና ቁልቋል ደጃዝማች ማሩ ታመድ ላይ ወድቋል ነው የሚሉት አለ። ሌላስ ምን ይላሉ? አህያ መጣች ተጭና ገሳ ማሩ ቢወድቅ ክንፉ ተነሳ። ያጎቱን መንገድ ክንፉም አይሳ ሁሉን ጨፍላቂው ይመጣል ካሳ። ያለ ፋውራሪስ የደንብ አንበሳ ቋራ ላይ ሆኖ ድንገት ቢያገሳ ተብረከረኩ ሜጫና ደንሳ መሬት ውስጥ ገቡ ተንከል ጣቁሳ ነው የሚሉት። ካሳ ደግሞ የማን ይሁን አሉ ደጃዝማች ቀስ ብለው። ይህንን ስም ከታወቁት መሳፍንት መካከልና ከነሱ ቤተሰብ ውስጥ ቢፈልጉ አጡት። ሆኖም ንቀው ሊተዉት አልቻሉም። አሽከሩ እንደወጣ ወደ መኝታ ክፍላቸው ገብተው ገደም ቢሉ የሰሙት ነገር እየከነከራቸው እንቅልፋቸው ዘገየ። ካሳ ካሳ ክንፉስ ሲሆን የወለተ ተክሌ ልጅ ሊሆን ይችላል። አሁን መገርሞት አይደለም? አዎ የኔ ወራሽ እሱ ነው ማለት ነው። የወለተ ተክሌ ያልጣሽ ልጅ አይደል? ይውረሰኝ ያው ልጄ ነው አሉ በልባቸው። ካሳን ሲፈልጉ ግን ግር ብሏቸው ነበር። ይሁን እንጂ የክንፉ ስም ብዙ ነገር አስታወሳቸው። የክንፉ አባት ማን ነው? ኃይሉ ኃይሉስ ማን ነው? ደጃዝማች ማሩ የግፍ ግፍ ሰርተው በከንቱ ለአስራ አምስት ዓመት ያሰሩት ታዲያ ከአዲሷ ሚስቱ ከነፋሲል ዘር ልጅ ሲወልድ ካሳ ብሎት የለም? አሁን ከአንድ ሳምንት በፊት አይደለም ሰላያቸው ቀርቦ ልጁን ካሳ ብሎታል ያላቸው? ታዲያ ካሳ እሱ ነው ማለት ነው? ይህ ሐሳብ ዝብርቅርቅ ብሎ መጥቶ የደጃዝማች ማሩን አእምሮ ስላወቀ የተፈለገውን ቅልፍ አልመጣም አለ። ግን ከክንፉ በኋላ ለሚነሳ ጠላት ምን አስጨነቀኝ? ቢሆንስ የኃይሉ ልጅ ለምን ይነሳል? እንደተበደለ እንደተጠቃ እንደዚሁ መቅረት አለበት። ምንስ ቢሆን የኃይሉ ልጅ እኔ የገዛሁትን አገር ይገዛል? በጭራሽ መገደል አለበት ብለው አሰቡ። ክርስቶስን ለማስገደል በሄሮድስ ልብ የገባው ሰይጣን፣ ክርስቶስን ለማሸጥ በይሁዳ ልብ የገባው ሰይጣን በአንድነት ገብተው በደጃዝማች ማሩ ልብ ላይ ወንበራቸውን ዘረጉ። እነሱም ባይጎዳም የሌላውን ሰው መነሳት ሲያዩ እንደ ራሳቸው ሞት አድርገው የሚያዩት ሰዎች የምቀኝነት በሽታ
በዓለም ላይ ለስንት ተፋት ምክንያት የሆነው የምቀኝነት ደዌ በመልካም ሰሪዎች ፊት እየተደነቀረ የዓለምን ህዝብ እድል በሙሉ ሲያሰናክል የኖረው የምቀኝነት ወረርሽኝ የደጃዝማች ማሩን ሰውነት ባንድነት ስላጠቁት ራስ ምታት፣ ውጋት፣ ትኩሳት አጠቃቸው። ቃጁ፣ ቀዣበሩ፣ ደም ለማፍሰስ ፈለጉ። ሳቸው 60 ዓመታቸውን አልፈዋል። ብዙ ወይዛዝር ወገባቸው ተዳክሟል እያሉ እንኳን ያሟቸው ነበር። ጡረታ ቢኖር ኑሮ ልዩ አስተያየት ካልተደረገላቸው በቀር ከጥቂት ዓመታት ቀደም ብለው ጡረታ ያሰጋቸው ነበር። ግን ማንን ነው የሚመቀኙት? የአንድ ሳምንት ጥርጥርሳን ገና ኩፍኙን፣ ችፌውን፣ ምቹን ምኑን አልፎ ገና በ18 እና በ20 ዓመቱ ጎርምሶ ገና በየቦታው ያለውን ጦርነት አልፎ ለሚደርስበት ነገር ቀንተው በአባቱ የሰሩት ግፍ አልበቃቸው ብሎ እሱን ለማጥፋት ተመኙ። ሙት ወቃሽ አያገኝና ይላሉ አባቶቻችን ስለሟች ሰው ሲናገሩ። ደጃዝማች ማሩ በፍጹም ክፉ ሰው ነበሩ። ሰው በንዴት ብዙ ነገር ያስባል። ግን እየቆየ ይበርድና እሰራዋለሁ ብሎ ካሰበው መጥፎ ስራ ቢሰራ ቢበዛ ሲሶውን ነው። ያውም በተፈጥሮ ጨካኝ የሆነ እንደሆን ነው። የማያዋጣ ጸሎት ከሰይጣን ይጥላል እንደሚባለው ሁሉ ደጃዝማች ማሩ እሳቸው ብሎ ባህታዊ ጸሎት አበዛ ሲሉ እያስታጎሉ በማያስታጉሉበት ጊዜም በልዩ ልዩ መጥፎ ሐሳብ እያጨናገሩ በዚህ የተጠጋቸው ሰይጣን ራሳቸውንም ሰይጣን አድርጓቸው እንደሆነ እንጂ በኢትዮጵያውያን ዘንድ እንኳ እንዲህ ያለ ልብ የለም። ደጃዝማች ማሩ ይህ ክፉ ሐሳብ በወዳቸው በተሰነሰ ጊዜ ልባቸው ሊያርፍ አልቻለም። ቢሆንም በአባትየው ላይ ያን ሁሉ በደል ሲፈጽሙ ኑረው አሁን ምንም ሰራ ሊሉት የማይችሉትን ሕፃን በግልጽ ለማስገደል መቼም ችግር ነው። ኃይሉን ለማጥቃት ቢያጠፉም ባያጠፉም አጥፊ ነው ማሰኘት ይችላሉ። የሳምንቱን ሕፃን ወንጀል ሰራ ለማለት ወይም በአባቱ ጥፋት ቀጣሁት ለማለት ግን ከእብደት የሚቆጠር ነገር ሆነ። ይህ ሕዝብ ግፍን ለመሸከም ሰፊ ትከሻ ይኑረው እንጂ እያንዳንዷን ግፍ ሳያስተውላትና ሳያዝንባት እንደማያልፍ ማንም አይስተው ነበር። ስለዚህም ደጃዝማች ማሩ ሌላ መንገድ ፈለጉ። መንገዱም አዲስ አልነበረም። በተጻፉና ባልተጻፉ ብዙ ታሪኮችና ተረቶች የተገለጸ መላ ነው። እሱም በትንቢት የተፈራውን ሕፃን አሰርቆ የሚፈለግበትን ቅጣት መፈጸም ነበር። ለዚህም መንገድ ማግኘት አስፈላጊ ነበር። ደጃዝማች በዚህ ጉዳይ በጣም ሲያስቡበት ቆይተው መንገዱ ስላልተገለጸላቸው በከባድ ሐሳብ እንደሰጠሙ እንቅልፍ ይዟቸው እልም አለ። በእንቅልፋቸው ላይ ጥቂት እንደቆዩ ቅጡ ያልታወቀ ቅዠት ሲያባክናቸው ይቆይና ሲያባንናቸው ወዲያው ደግሞ መልሶ እንቅልፉ ሽልፍ ሲያደርጋቸው የእንቅልፉ ጣዕም ሳይታወቃቸው ጨርሰው ነቁ። እንደተነሱ ሌላ ስራ ከመጀመራቸው በፊት አሽከርየውን በጭብጨባ ጠርተው ካሳ የሚባለው የልጅ ኃይሉ ሕፃን በምን ሁኔታ መሰረቅና መገደል እንዳለበት ነገሩት። አሽከሩም ድንጋጤና ሐዘን ቢሰማውም ሁሉንም እንዳልተሰማው አድርጎ ይሄ ምን ያስቸግራል፣ በሁለት ሶስት ቀን ውስጥ የሚሆን ጉዳይ ነው ብሎ ቃል ገባና እጅ ነስቶ ሊወጣ ሲል ሰማ አሉ ደጃዝማች ማሩ። አቤት አለ ዘበኛው ፊቱን ወደ እሳቸው እየመለሰ። እሳቸው ስላልተጠራጠሩ አላወቁበትም እንጂ እሱ የልቡን ስሜት ያወቁበት መስሎት በጣም ፈርቶ ጉልበቱ መብረቅረቅ ጀምሮ ነበር። እሳቸው ግን አሁን የተባባልነው እስተሆነ ድረስ ግድ የለም እንደ ልብ ወዲያ ወዲህ ይበል፣ በዚህ በመላላኩና ለመቆሙ ሌሎች ይበቃሉ፣ ብቻ ያንን እንድታሳየኝ አሉና ሙሉ ነፃነቱን ሰጥተው አሰናበቱት። በሌጣ ፈረስ ልጅ ኃይሉ የደጃዝማች ማሩን ግፍ ሰርቶ ዓለመት ገባው በቁ ጊዜ በተለይም ሕፃን ልጃቸውን ያለምንም ምክንያት ሊያስገድሉባቸው መሆኑን በተረዱ ጊዜ ያለፈው በጸጸትና በቁጭት የወደፊቱ በሀዘንና በስጋት ስሜት ትዕግሥታቸውን ጨርሶ አሳጣቸው። ልጅ ኃይሉ በዚህ ጊዜ የነበሯቸው ድሮች ሁለት ብቻ ነበሩ፣ ወይም ሁሉንም ነገር ለጉድ ቁሜ ከማይ ራሴን ባጠፋው ይህ ሁሉ ጭንቀትና ግፍ የት አየዋለሁ ብሎ ራስን ማጥፋት፣ ወይም ለምን አባቱ ነው ባለኝ አቅም ሁሉ ሞክሬ የማልሞተው ብሎ አንድ ሌላ ነገር መሞከር ነበር። ግን ራስን መግደል የሚባል መንፈስ በኃይሉ ስሜት ውስጥ ቦታ አልነበረውም። አንደኛ በእግዚአብሔር የሚያምኑ ክርስቲያን ናቸው፣ ሁለተኛ ግፍ መቀበል፣ ትዕግስት፣ ዛሬም ይሁን ነገ በራስም ይሁን በልጅ ዋጋቸውን የማያጡ ነገሮች መሆናቸውን የሚያውቁ ሰው ናቸው። ስለዚህ የታጋሽነት ትዕግስታቸው ቢያልቅም ትዕግስት የማሳጣት ትዕግስታቸው ገና አዲስ ነበር። እንደ ጎበዞች ሁሉ ጦር መወርወር፣ ጋሻ መመከት፣ አነጣጥሮ መተኮስ እንደሚችሉ መከራንና ችግርን መቋቋም እንደሚያውቁ እያወቁ እስከዛሬ በሰላማዊነት አመኑ። ግን በዘመነ መሳፍንት ሰላም ዋጋ አልነበራትም። ሰላም አንድ መንደር በሰላም ማሳደር አትችልም ነበር። ሰላም ለአንድ መስፍን አምስት ጎጆ ያለበት ግዛት ለመጨመር አትችልም ነበር። በዚያ ጊዜ ሰላምን የሚሹ ሁሉ መናቀን፣ መዋረድን፣ መደህየትን፣ መታሰርን የሚፈልጉ ሰዎች ይመስሉ ነበር። ሰላም የፈሪነት፣ ትዕግስት፣ የአህያነት ምሳሌዎች ነበሩ። ልጅ ኃይሉ ሳይቸግራቸው ሰላማዊ ሆኑና ሰላም በጊዜው ልታፈራ የምትችለውን የመራራ መራራ የሆነ ፍሬ ለአስራ አምስት ዓመት መገበቻቸው። አሁን ደግሞ ቀምሰውት የማያውቁትን ሌላ መራራ ፍሬ ልታቀርብላቸው በማፍራት ላይ እንዳለች አዩ። ትዕግስት መራራ ናት፣ ፍሬዋ ግን እጅግ ጣፋጭ ነው የሚለው ምሳሌ በልጅ ኃይሉ ዘንድ ችኮ ያለፈ አታላይ ተረት ሆኖ ተገኘ። እንዲያውም ትዕግስት መራራ ናት፣ ፍሬዋ ግን የመራራ መራራ ነው የሚል ሆኖ አገኙት። ስለዚህ ሌላዋን አይነት ትዕግስት መረጡ። ዝም ብሎ የግፍ መደራረቢያ የመሆንን ትዕግስት ሲጥሉ መከራን፣ ችግርን እየታገሱ ምሕረት የሌለውን ጠላት ትዕግስት የማሳጣትን ትዕግስት መረጡ። ስለዚህ ልጅ ኃይሉ ሕፃኑ ካሳ እንዲሰረቅ መታዘዙን በሰሙ በበነጋው ለወይዘሮ አትጠገብ ሳይነግሩ የመንገዳቸውን ሁኔታ ሲያሰላስሉና ሲያደራጁ ዋሉ። ምንም ቢሆን የቋራ መኮንን ነበሩና በየሶፋውም በየቋንቁራውም እየተጣሉ የቆዩ አንዳንድ ከወርቅ የተሰሩ እንደ ቀለበት አምባር ያሉ ትንንሽ ግን መልካም ዋጋ ያላቸው ነገሮች ስለነበሯቸው እነሱን ሁሉ ከያሉበት ለቃቅመው በድግ አለፍ አለፍ እያደረጉ ቋጠሯቸው። ሌሎችንም ትንሽ ነው ከፍተኛ ዋጋ ያወጣሉ ተብለው የሚታመኑ ትንሽ ቃዎች ባንድ ጨርቅ ተቀለው አጥራቸው።
መግደላ ፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድን ሰው ሞተ አይናዩ ቱርክ ባይ የምሸሽ መግደላ መግደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ከኛ ካንቺ ጋር
ጠቅላላ ዝግጅታችን በዚህ ተጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
ሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት እኔመዩ ቱርክ ባይ የምሸሽ ነው።